ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ መጽሐፍ ትረካ ክፍል 8 አስተምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
በአዲስ አበባ በርካታ ዜጎች እጅግ አስከፊ በሆነ ሁኔታ ውስጥ እንደሚኖሩ ጥናቶች ያጋለጡ። ደሳሳ ጎጆቻቸው በወያኔ የፈረሰባቸው በላስቲክ ጎጆ ውስጥ የሚኖሩ ወይም የበሰበሱ ቆርቆሮችን በመቀለስ ዱር ከመኖር በማይተናነስ መልክ ሕይወታቸውን የሚመሩ ዜጎች በርካታ መሆናቸው የታወቀ ሲሆን፣ እነዚህ ዜጎች በተለይ በክረምቱ ከባድ በሆነበት ሁኔታ በከፍተኛ ደረጃ መሰቃየታቸውም ተገልጿል። ከ2002 እስከ 2007 ባለው ጊዜ ውስጥ የወያኔ ባለሥልጣኖች 23,151 የደሃ ቤቶችን አፍርሰው 392 ሄክታር መሬት ከደሃው ነጥቀው በአብዛኛው ከአንድ ብሔር ከትግራይ ለመጡ ሕንፃ ለሚገነቡ ቱጃሮች ሰጥተዋል ተብሏል። መሬታቸው በመነጠቁና ቤታቸው በመፍረሱ ምክንያት የተፈናቀሉ ዜጎች ቁጥር ከ100,000 በላይ ሲሆኑ፣ ብዙዎቹ የውሃ ሆነ ለድሮ አስፈላጊ አገልግሎት በሌለበት ከከተማ ውጪ ለመኖር ተገደዋል። ሌሎች ያለመጠጊያ በዱር ወድቀው የላስቲክ ወይም የቆርቆሮ ቤት በመቀለስ እጅግ አስከፊ በሆነ መንገድ ለመኖር መገደዳቸውም ይገለጻል። ቤት ለተወሰደባቸው የኮንዶሚኒየም ቤት ይሰጣል የሚል ሽንገላ በተደጋጋሚ የቀረበ ቢሆንም በፋይናንስ እጥረት፣ በሙስናና ዝምድና ዘርን በመጥቀም የተበከለው የኮንዶሚኒየም ሥራ ብዙም ሊሄድ ያልቻለ ከመሆኑ በላይ በበርካታ ችግሮች የተጠመደ ሕዝብ መኖሩ ታውቋል። ከአምስት ዓመት በፊት የኮንዶሚኒየም ቤት ለማግኘት 900,000 ሰዎች ተመዝግበው በባንክ ገንዘብ ማጠራቀማቸው ሲታወቅ፣ እስካሁን ቤቱን ያላገኙ ከመሆናቸውም በላይ ገንዘባቸው የተበላ መሆኑም ይነገራል። ነሐሴ 28 ቀን ምሽት ላይ በጊዮን ሆቴል ሊካሄድ የነበረው የቴዲ አፍሮ አዲስ አልበም ማስመረቂያ የአገር ውስጥ ጸጥታ ይመለከተኛል የሚል ተቋም እንዳገደው ቴድሮስ በፌስቡክ ባስተላለፈው መልእክት ገልጿል። የወያኔ ባለሥልጣኖች እገዳውን ያስተላለፉት ሁሉ ነገር ተጠናቆ ዝግጅቱ ሊጀመር የሰዓታት ጊዜ ሲቀረው ሲሆን፣ ለእገዳው የሰጡት ምክንያት ለዝግጅቱ በቅድሚያ ፈቃድ ያስፈልጋል የሚል ነው። ከዚህ በፊት ለእንዲህ አይነት ዝግጅት ፈቃድ የማይጠየቅ መሆኑ ግልጽ ነው ያሉ ክፍሎች ምክንያቱን አስቂኝ ነው ብለውታል። በዚህ ዓመት ቴድሮስ ካሳሁን አዲስ ያወጣውን ኢትዮጵያ ሚሊዮን አልበም ለማስመረቅ ያደረገው ዝግጅት ለሶስት ጊዜ ያህል በአገዛዙ ትዕዛዝና ተጽዕኖ የታገደ መሆኑ ሲታወቅ፣ ከእነዚህ ውስጥ አንደኛው በሚሊኒየም አዳራሽ የታቀደው ዝግጅት እንደሆነ ይታወቃል። ለረጅም ጊዜ ተወዳጅ ሆኖ የቆየው ቴዲ አፍሮ በተለይ በዚህ ዓመት ኢትዮጵያዊነትና አንድነትን መሠረት አድርጎ ያቀነቀናቸው ዜማዎች ኢትዮጵያውያንን በስሜት በማነሳሳታቸውና ወደ አንድነት በማምጣታቸው ከፋፋውና አገር አፍራሹ የወያኔ አገዛዝ በሁኔታው የተደናገጠ መሆኑ ይታወቃል። የወያኔ አገዛዝ የቴዲ አፍሮን ዝግጅት ለማፈን ተደጋጋሚ ሙከራ ቢያደርግም በሕዝብ መንፈስ ውስጥ ሰርጾ የገባውን የኢትዮጵያን አንድነትና ዓላማ ለማምከን እንደማይችል ግን ብዙዎቹ አስረግጠው ይናገራሉ። የቀድሞ የትንዳሆ ስኳር ፋብሪካ የፋይናንስ ክፍል ኃላፊ ተስፋዬ ድምፁና የኦሞ ኩራዝ ሁለት ስኳር ፋብሪካ ባለሥልጣን የሆነው አስናቀ ምረቱ ዛሬ ነሐሴ 29 ቀን ፍርድ ቤት ቀርበው ክስ የተመሠረተባቸው መሆኑ ተነግሯል። በተመሠረተባቸው ክስ መሠረት ጥፋተኛ ከተባሉ እስከ 10 ዓመት በሚደርስ የእስራት ቅጣት እንደሚቀጡ ታውቋል። ሁለቱ ተከሳሾች የገንዘብ እጥረት አለን በሚል ያለ ጠበቃ ፍርድ ቤት የቀረቡ ሲሆን ጉዳያቸው እንዲታይ ለጥቅምት 3 ቀን 2010 ዓ.ም ቀጠሮ ተይዟል። ይህ በእንዲህ እንዳለ በከፍተኛ ሥልጣን ላይ ያሉት የወያኔ ቀንደኛ ባለሥልጣኖች እያካሄዱ ያሉት ዘረፋ ተጋልጦ በቁጥጥር ስር እንዲውሉ ከየአቅጣጫው የሚካሄደው ጥሪ እየጨመረ መምጣቱ ታውቋል። ይህንኑ በመፍራት ይመስላል ዘራፊዎች በልዩ ዘዴ ከአገር እንዲሸሹ እየተደረገ መሆኑን የውስጥ አዋቂዎች እየተናገሩ ይገኛሉ።
የኤችአይቪ ኤድስ መከላከያና መቆጣጠሪያ የተባለው ተቋም በሽታው በኢትዮጵያ በከፍተኛ ደረጃ እየተስፋፋ መሆኑንና በተለይ በከፍተኛ የትምህርት ተቋማት በመንገድና በስኳር ፕሮጀክቶች ላይ የሚሰሩ ዜጎች ይበልጥ ለበሽታው መጋለጣቸውን ገልጿል። በገጠር በከፍተኛ ደረጃ እየተስፋፋ በመሄዱ ህብረተሰቡ በዚህ በኩል ርብርብ እንዲያደርግም ጥሪ አድርጓል። በሽታውን በቁጥጥር ስር አውለናል ብሎ ለአመታት ሲደነፋ የነበረው የወያኔ አገዛዝ ለረጅም ጊዜ ምንም ሳያደርግ መቆየቱ ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 8 ምዕራፍ 14 ዘንዶ። ጣሊያኖቹ በገና ቀን በአፍጋጋ በተደረገው ውጊያ መሸነፋቸውን ለማመን አልፈለጉም። ይሄ ደግሞ የሚያስገርም አይደለም። በተለይም የጣሊያኖቹ አዛዥ ጀነራል ዲቦኖ ስለ እንዳባጉና ውጊያ ባስተላለፈው መልእክት ከሁለት ቀናት ከባድ ውጊያ በኋላ ጠላት እንዲሸሽ ተደርጓል ብሎ ጽፎ ነበር። በርግጥ ከሆነ ጣሊያኖቹ በመጥፎ ሁኔታ ነው የተጎዱት። ለዚህ ደግሞ ምንም ጥርጣሬ የለም። አለዚያ ለምን የዚያኑ ቀን ወደ ኋላ ወደ አክሱም ተመለሱ? ከዛ በኋላም ለድፍን ሁለት ወራት ከአክሱም ውጭ አልወጡም። ታክቲካዊ ሽሽት ነው ብሎ መናገርም የእውነት አይመስልም። ምክንያቱም 20 መኮንኖቻቸውና ከመቶ በላይ የሚሆኑ ሰዎቻቸው ሞተዋል። በተጨማሪ ደግሞ 6 መስትረየሶች፣ 22 ቀላል አውቶማቲክ መሳሪያዎች፣ ወደ 200 የሚሆኑ ጠመንጃዎች፣ 12 ሳጥን ሙሉ ጥይትና ሌሎችም ነገሮች ጥለው ባልሄዱና ኢትዮጵያውያኑም ባልዘረፉት ነበር። በእኛ በኩል ደግሞ 118 ሰዎች ሲሞቱ 200 ሰዎች ቆስለዋል። ጣሊያኖቹ ሲሸሹ ኢትዮጵያውያኑ አላሳደዷቸውም ነበር። ምክንያቱም ወዲያው ጨልሞ ነበር። በተጨማሪ ግን የነሱ ትጥቅና ስንቅ ጓዝ የሚይዘው ወገን ወደ ኋላ ይጎትታቸው ስለነበር ነው። አውሮፕላኖቹ በተደጋጋሚ ስንቅና ትጥቁን የሚያጓጉዘውን ክፍል ይደበድቡ ነበር። ወታደሮችም ይህን አስተውለው ስለነበር በጉዳዩ በጣም ተጨንቀው ነበር። ምናልባትም ወይ ሚስት ወይ ልጅ አለዚያ ታማኝ አሽከር ቆስሎ ሊሆን ይችላል። ታዲያ ሰዎቻቸውን ወይም ንብረታቸውን እንይ ቢሉ አሁን ማን ያማቸዋል? ውጊያው እንደሆነ አልቋል። ፊታውራሪ ተሻገርና ፊታውራሪ ገሰሰ ያለ ፊታውራሪ ነጋሽ የበለሳው እርዳታ የጠላትን ጥቃት ብቻቸውን ባይጋፈጡ ኖሮ የጣሊያኖች ሽንፈት በጣም ግልጽ ይሆን ነበር። እቅዱ ፊታውራሪ ነጋሽ ለእርዳታ እንዲደርሱላቸው ነበር። ግን የራሳቸው የሆነ ችግር አጋጥሟቸው ለሰዎቹ ሳይደርሱላቸው ቀሩ። የሰጡት ምክንያት ቆየሳ ተራራ ያለ ማለፊያን መጠበቅ ነበረባቸው። ምክንያቱም ጠላት በዚያ እንዳይመሽግ ለመከላከል ነበር። ነገር ግን ጓደኞቻቸው ምክንያቱን አልተቀበሉትም። ነጋሽ የበለሳው የጦር አዛዥነታቸውን እንደያዙ እንዲቆዩ ቢደረግም መላው ጦሩ ስለ ሰውየው ያለው አስተያየት ግን ሌላ ነበር። ከሃዲ ነው ባይባሉም የተረገመ ፈሪ ነው ብሎ ፈርጆባቸዋል። ከዚህ ቀደም ጀግና ነው ተብሎ የሚታወቀው ይህ ሰው በስሙ ላይ የተፈጠረውን ይህን ጥቁር ነጥብ ማስለቀቅ አለበት። ይህ ደግሞ የሚሆነው በጀግንነት ተዋግቶ በማሳየት ነው። በአብዛኛው በራሳቸው ጥያቄ የግንባር ጦር መስርተው ዳጋሰኞ በተባለ ከዚህ ቀደም በጠላት ተይዞ በነበረ ቦታ እንዲጠባበቁ ተወሰነ። ቦታው ከአፍጋጋ ሰሜን ከአክሱም 10 ኪሎ ሜትር ርቀት ላይ ነው የሚገኘው። በሚቀጥለው ቀን የአየር ድብደባው የከፋ እንደሚሆን ለኛ ግልጽ ነበር። በዚህ ምክንያት ያለኝ የመድኃኒቶች ጓዝ በሙሉ በሌሊት ሽማግሌው ነጋሽ ወዳዘጋጁልኝ ትንሽ ዋሻ እንዲወሰድ ተደረገ። ያለውን ዕቃ በሙሉ ፀሐይ ከመውጣቷ በፊት አጓጉዘን ጨረስ። ለራሴ ጥሩ መጠለያ በማግኘቴ ውጭ ምንም አይነት ነገር ቢደረግም በደንብ ማረፍና መተኛት እችላለሁ። ቀኑ ከመጀመሩ በፊት ሁለት ትሬሰሮች አዲስ የቆሰሉ ሰዎችን እንዲረዱ ልኬ ለክትትል ደግሞ ማምሻውን እኔ ራሴ ለመሄድ አቀድኩ። በዚያን ጊዜ ቆስለኞቹ የት እንደሆኑም አላውቅም ነበር። አውሮፕላኖች አልዘገዩም። አምስቱ ከጠዋቱ አንድ ሰዓት ሲሆን እየበረሩ መጡ። በጥቂት ደቂቃዎች ውስጥ ጠቅላላ የውጊያው ስፍራ ቦምብ በቦምብ አደረጉት። ቆስለው የወደቁ የራሳቸውን ሰዎች ለመጨረስ የፈለጉ ይመስላሉ። ከዚህ በኋላ ጠቅላላ ሽሬን ያለማቋረጥ እስከሚመሽ ድረስ በቦምብ ደበደቡ። ያን ቀን በላያችን ላይ የወረደውን የብረት ቁራጭ መጠን ማወቅ የሚያጓጓ ነበር። የአየር ድብደባው ውጤት የሞቱ 8 አህዮች፣ 1 በቅሎና 3 ላሞች፣ የቆሰሉ 2 ወታደሮችና 3 ሴቶች። ሴቶቹ የተመቱት እየሮጡ ወደ ቅዱስ ሚካኤል ቤተክርስቲያን ሊገቡ ሲል ነው። ደጃች አያሌው የሞቱና የቆሰሉ ቁጥር ዝርዝር እንዲላክላቸው ጠይቀው ስለነበር እነዚህ ቁጥሮች ትክክለኛ ነበሩ። እኔ ራሴ ነበርኩ ያረጋገጥኳቸው። በፊት እኖርበት የነበረው እርሻ ቦታ ያሉት ጎጆዎች በዚህ ቀን አልተነኩም ነበር። ነገር ግን ከሳምንት በኋላ አጠገባቸው የወደቀ ቦምብ ሲፈነዳ ጎጆዎቹ ብትንትን ብለዋል። አጋጣሚ ሆኖ በቦታው ማንም ሰው አልነበረም። በ17 ምሽት ወደ ሁለተኛው የቁስለኞች ካምፕ ተንቀሳቀስኩ። ቦታው ከቅዱስ ሚካኤል ቤተክርስቲያን ቀረብ ብሎ በመስራቅ አቅጣጫ ኪሎ ሜትሮች ይርቃል። በዚህ ቦታም ያሉት ዋሻዎች በሙሉ ስለተወሰዱ ለራሴ መጠለያ የሚሆን ወደ ገደሩ በኩል ወጣ ካለ አለት ስር ማድረግ ነበረብኝ። ቦታው ከመጠን በላይ ባደኩ የጫካ ጽጌረዳዎች ተሸፍኗል። ማታውኑ በእንጨት በድንጋይና በአፈር አድርገን በጎኑ በኩል ግርግዳ ሰራን። ለቦምብ መጠለያ የሚሆን አድርገን ሰርተነዋል። ለስራ ግን በፍጹም የማይመች ሁኔታ ነው ያለበት። የክፍሉ ስፋት 24 ካሬ ሜትር ነው። ይህ ደግሞ ለክሊኒክ ስራ እቃ ማስቀመጫና መኝታ ቦታ ሊሆን ነው። ሙሉ በሙሉ ቀጥ ብሎ ለመቆም አይቻልም፣ ምክንያቱም ከወለሉ እስከ ጣራው ድረስ ያለው ከፍታ 1 ሜትር ተኩል ብቻ ነው። ነገር ግን ጦርነት ጦርነት ነው። እኔም ለራሴ መጠለያ እስካገኘው ድረስ ደስተኛ መሆን እንዳለብኝ ተመሪያለሁ። ከውጭ ሰማዩን እያየሁ እተኛ ነበር። አሁን ግን ያም አይቻልም፣ ምክንያቱም ቅዝቃዜው በዚያ ጊዜ በረዶ መፍጠር ደረጃ ድረስ ይወርድ ነበር። በአፍጋጋ ከቆሰሉት ሰዎች መሃል አብዛኞቹ እግራቸውን ነበር የተመቱት። የሚገርም ነገር ነው፣ ምክንያቱም ሁለቱም ተፋላሚ ወታደሮች ከመቶ ሜትር ርቀት ባልበለጠ ተጠጋግተው ነበር። ስለዚህ በመካከላቸው በነበረው ርቀት ጥይት ዝቅ ብሎ እግራቸውን ለመምታቱ በቂ ምክንያት አልነበረም። ፊታውራሪ ገሰሰ ሁለት እግራቸውን ተመተው ነበር፣ ቁስሉ ግን ወዲያው ዳነ። የጣሊያን ጥይቶች ብዙ ጉዳት የማያደርሱ እንደነበር መቀበል ወይም ማመን አለብኝ። ጣሊያኖች የሚይዙት ሞዴል 91 ሌሎች አገሮች ከሚይዙት መሳሪያ ጋር ሲወዳደር አነስተኛው ካሊበር ነው ያለው። ሆነም ግን ከመጠን በላይ ባሩድ አለበት። እነዚህ ጥይቶች በስጋ ውስጥ እንደ መርፌ ሾልከው ሲሄዱ ምንም ስብራት ሳያስከትሉ በአጥንት ውስጥ ሰርስረው እንደገናም በደረት ውስጥ ካንዱ ጎን በሌላው ጎን ከፍተኛ ጉዳት ሳያደርሱ አልፈው ሲሄዱ አይቻለሁ። ተዋጊ አገሮች የግድ መዋጋት ካለባቸው ሌሎች የሚቃወሙ ሰዎች ማለት የሚፈልጉትን ቢሉም ሌላው ቢቀር አነስተኛ ካሊበር ያላቸው መሳሪያዎች መጠቀም ይችላሉ። በዚህ ምክንያት የሚቆስሉ ሰዎችና የቆስሉ መጠን ወደሚቻለው ዝቅተኛ ቁጥር ሊወርድ ይችላል። የኢትዮጵያውያንን ህመም መቋቋም ችሎታ ማሳየት በሚችል አንድ ጥሩ ምሳሌ በቀኝ ጆሮ በኩል የቆሰለ አንድ ወታደር አከምኩ። ጥይቱ ከላይኛው አገጭ ስር አልፎ ከጆሮ መግቢያ በኩል ባለው ማስቶይድ በሚባል አጥንት ውስጥ ተቀርቅሯል። እኔ ማየት የምችለው ነገር ቢኖር የጥይቱን ግማሽ ብቻ ነው። ጥይቱ በጆሮ ቀዳዳ በኩል ከውስጥ ዘልቋል። ጥይቱን ለማውጣት ማደንዘዣ መስጠት ነበረብኝ። ነገር ግን በፍጹም ፈቃደኛ አልነበረም፣ አልፈለገውም። ከዚያም ማደንዘዣውን በመርፌ ጆሮ አካባቢ ለመጠቀም ፈለግኩ። እሱም እንዴት እንደሚሰራ ማወቅ መፈለጉን ተናገረ። እንግዲህ ወደ ጥይቱ ለመድረስ በቢላዋ በጆሮ ቀዳዳ በኩል መቁረጥና ቦታውን ማስፋት ነበረብኝ። ነገር ግን ልክ ቢላዋውን ሳነሳ በተቃውሞ ቢላዋ አደገኛ ነው፣ በቀላሉ አንጎሉን ሊወጋው ይችላል አለ። በጥንቃቄ ነው የሚሰራው ብዬ ቃል ብገባም ምንም አልረዳም። ስለዚህ በመቀስ በጆሮ ቀዳዳ በኩል ቆርጬ በጥርስ መንቀያ ቁጥጥ ጥይቱን ማውጣት ቻልኩ። ይህ ሁሉ የሚያሰቃይ ሥራ ሲሰራ በኋላም የተቆረጠው ሰውነት ሲሰፋ ወታደሩ ምንም አይነት የህመም ስሜት አላሳየም። ልክ ቀዶ ጥገና ሕክምናው ሲያበቃ በጣም ጥሩ ነገር ነው የሚል ቃል ብቻ ነው የተናገረው። በዚህ በነበርንበት አዲስ ቦታ በሶስተኛው ቀን ፀሐይ የሞቅ በመርዝ ጋዝ ምክንያት ሊታወር ከደረሰ ወታደር ጋር እያወራው ነበር። ዶክተር እባክናልኝ ሊገለኝ ነው። ድንገት ፈጠነ ከዋሻ ውስጥ ሆኖ ሲጮህ ሰማሁት። ሽጉጤን ውስጥ ትቼው ነው የወጣሁት። አንድ በሽተኛ የያዘውን ዱላ አየሁና ከእጁ ነጥቄ ወደ ውስጥ ገባሁ። ወደ ውጭ መውጣት ከሚፈልግ ዘንዶ ጋር ፊት ለፊት ግጥም አልኩ። እኔን ሲያይኝ ተመልሶ ገባና በግድግዳውና በጣራው ባለ ክፍተት ውስጥ ለመደበቅ ሞከረ። በኃይለኛ ምት ጀርባውን ግማሽ ወገቡ ላይ መታሁት። በቅጽበት ሶረና ሰውነቱን ወደ ላይ ከፍ አድርጎ ወደ ዱላው መጣ። ጭንቅላቱም ጣራው ድረስ ደርሷል። አይኖቹ ያበራሉ። ምላሱ ካፉ ውስጥ ብቅ ጥልቅ ይላል። በንዴት የሚያሰማውን ድምጽ መስማት እችል ነበር። በዋሻው ከፍታ ምክንያት ራሴን ዝቅ ማድረግ ስለነበረብኝ ግማሽ ሜትር በማይሞላ ርቀት አይን ላይን መተያየት ጀመርን። ዘንዶው ለህይወቱ እንዳልሳሳ ምንም ጥርጣሬ አልነበረም። በጅራቱ እግሬ ላይ መጠምጠም ሲጀምር ይታወቀኛል። በጣም የፈራሁት ነገር ግን በጭንቅላሱ ራሴን ቢመታኝና ነፍሴን ስቼ ብወድቅ ነው። ይህን ሐሳብ እንደጀመርኩ ወዲያውኑ ከጉልበቴ ዝቅ በማለት በኃይለኛ ምት ራሱን መታሁት። ዱላው ከፈለግኩት በታች ዝቅ ብሎ አረፈ፣ ግን አንገቱን ለመስበር በቂ ነበር። እንዳለ ሰውነቱ ወለሉ ላይ ዘፍ አለ። ዋናው ጂምናስቲክ የመጣው ግን ከዚህ በኋላ ነበር። ተለጣጭ ሰውነቱ እንደ ጅራፍ በዚያች ጠባብ ክፍል ወዲያና ወዲህ ይወናጨፍ ጀመር። መድኃኒቶቹ በየቦታው ተበተኑ። እግሮቼም እንደ ተጠለፉ ናቸው እና እኔም የሚያምለጨልጭ ቀዝቃዛ ሰውነት ላይ ወደቅኩ። ቢሆንም በዱላ ድብደባዬን ቀጠልኩ። በመጨረሻም ልገለው ቻልኩኝ። ይህ ሁሉ ውጊያ ሲካሄድ ፈጠነ ዋሻው ውስጥ የሚችለውን ያህል ርቆ ጥግ ይዞ በፍርሃት የተነሳም ደንዝዞ ነበር። ሌሎቹ ዱላውንና ትርምሱን ሰምተዋል። ያሰቡት ግን በዱላ ፍዳውን የሚያይ ሰው አለ ብለው ነበር። ቅጣቱን የሚቀምሰው ሰው ማን እንደሆነ ለማየት ወደ ውስጥ መመልከት ጀመሩ። እኔን ለመርዳት ወደ ውስጥ መግባቱ ግን ትዝም አላላቸውም። እውነት ነው፣ የኔ የግል ጠባቂ እግሬን ለማስለቀቅ ሞክሮ ነበር፣ ግን በጣምም አልጣረም። እንደገናም አልተሳካለትም። ዋናው ሐሳብ ዘንዶ ካየለ ለመታገል መዘጋጀት ነበር። የሐኪሙ ገድል በካምፕ ውስጥ ወዲያው ተሰራጨ። ሰዎችም ለማየትና እንኳን ደስ ያለ ለማለት ይጎርፉ ጀመር። አዛዡ ሳይቀር አንድ ጠርሙስ ሻምፓኝ ላኩልኝ። ሻምፓኙን ግን ለሌላ ለበለጠ በዓል ብዬ አስቀመጥኩት፣ ለመጪው አዲስ ዓመት ማክበሪያ። ዘንዶው ሙሉ በሙሉ ያላደገ ገና ወጣት መሆኑ ታወቀ። ውፍረቱ የክንድ ያህል ሲሆን ርዝመቱ ደግሞ 4 ሜትር ነበር። ካልጋይ ስር ተጠቅሎ ተኝቶ ሰንብቶ ነበር። ሲርበው ነው ከዋሻው ሊወጣ የነበረው። ታህሳስ 1 ቀን ለኛ በጣም አስቸጋሪ ቀን ነበር። ለሁለት ሰዓታት 3 አውሮፕላኖች በካምፓችን ላይ እያንዣበቡ ቦምብ ይጥላሉ። ዋሻው ውስጥ ተቆራምተን በራሳችን ላይ ፍራሽና ጀንዲ አድርገን ተኝተን ጆሮ የሚበጥሰውን ድምጽ እንሰማለን። የቦምብ ፍንጣሪዎችና ድንጋዮች ወደ ውስጥ እንደ ዝናብ እየገቡ ግድግዳውና የመጠለያውን ጎን ይመቱ ነበር። እንደ ጉም የሆነው ያዋራው ክምር ለመተንፈስ አስቸጋሪ ሁኔታ ፈጠረ። በኋላም ሸፈነን። ሁሉም ነገር ውፍረት ባለው ያዋራ ሽፋን ተሸፈነ። በድንገት አንድ ሴት ስትሮጥ ገባች። የለበስነውን ገፋ በመካከላችን ዘላ ገባች። ሰውነቷ ይንቀጠቀጥ ነበር። ታለቅሳለች። በመሃል ደግሞ ትስቃለች። ደግማ ደጋግማ እጄን ጥብቅ አርጋ ይዛ ሐኪም አድነኝ ትላለች። የቦምብ ድንጋጤ ይዟታል። ለፈጠነ ይህ የመጨረሻው ነገር ነበር። አልቻለም። እየጮኸ ድንገት ተነስቶ ዘሎ ወጣ። ቦምብ ድብደባው አቁሞ ስለነበር እኔም ተነሳሁና አዋራውን አራግፌ ምን እንደሆነ ለማየት ወጣሁ። የታፈነ ጩኸት ከመስማቴ በፊት በየቦታው ፈለግኩ። ከገደሉ ስር የአንድ ሰው መቀመጫውንና የሚንፈራፈሩ ጥንድ እግሮቹን አያለሁ። ተጋብዬ ስመለከት የፈጠነ እግሮች ናቸው። ከመጠን በላይ በነበረው ፍርሃት የተነሳ በአለቶች መካከል ባለ ስንጥቅ ውስጥ እየተሳበ መግባት ፈልጓል። ጭንቅላቱን ክንድና እጆቹን ከትከሻው ጋር ማስገባት ችሏል። ነገር ግን ከዚህ በኋላ ተጣብቆ ቀረ። ወደ ውስጥ መግባትም ሆነ ወደ ኋላ መውጣት አልቻለም። ከሌሎች ጋር በመተባበር ወደ ጎን ካዞርነው በኋላ በስንት መከራ አወጣ ነው። ሸሚዞቹ ተቀዳደዋል። ክርኖቹ፣ ትከሻዎቹና ጎኑ ተላልጠው ደም በደም ሆነዋል። እንዳለው ከሆነ መጀመሪያ ራሱን ሲያስገባ ተረጋግቶ ነበር። ጭንቅላቱ ከገባ በኋላ ግን በሐሳቡ ዘንዶ ውስጡ ቢኖርስ ብሎ ማሰብ ጀመረና ለመውጣት ሲሞክር ተቀርቅሮ በመቅረቱ አሰቃቂ ስቃይ ደረሰበት። የዛን ቀን ቦምብ ድብደባ የስድስት ሰዎች ሕይወት ከብዙ ከብቶች ጋር ወሰደ። በተጨማሪም ብዙ ሰዎች ቆስለው ነበር። ማታውኑ በጨረቃው ብርሃን ደጃዝማች አያሌው ራሳቸው መጡ። የደረሰውን ጉዳት ለማየትና የቆሰሉትን ለመጎብኘትና ሰላምታ ለመስጠት ነበር። ለሁሉም ለቆሰሉት ሰዎች ስጦታ የሚሆን ገንዘብ፣ ልብስ፣ ትኩስ ዳቦ፣ ወተት፣ ጠላ፣ ጠጅ የመሳሰሉትን ይዘው መጥተዋል። ከእሳቸው ጋር አብረው እየዞሩ እያንዳንዱን ቁስለኛ በመልካም ቃላት በጓደኝነት ሲያናግሩ ማየት ልብ የሚስብ ነገር ነበር። እያንዳንዱ ሰው እንዴትና የት ቦታ እንደቆሰለ፣ ለመዳን ምን ያህል ጊዜ እንደሚወስድበት፣ ከዚያ በኋላስ ቋሚ አካል ጉዳት ሊደርስበት እንደሆን ማወቅ ይፈልጉ ነበር። የነበርኩበትን መጠለያ ከተመለከቱ በኋላ ሁለት ዋሻዎች ያሉበት መጠለያ ለራሴና ለመስሪያ እንዲሆነኝ እንደሚያገኙልኝ ቃል ገቡልኝ። ታህሳስ 28 ቀን በጠዋቱ ስሜን በሚጠራ ሰው ድምፅ ነቃው። የክብር ዘብ ወይም የዘቦቹ አለቃ ፊት አውራሪ ነበር። ማወቅ የፈለገው ነገር ትናንትና ከሰዓት በኋላ አውሮፕላን ላይ መተኮሱን አይቼ እንደሆነ ነው። አዎ፣ በእርግጥ አይቻለሁ። ከዚያም የመጨረሻውን ጥይት እንደ ተኮሰባት ወዲያው ጅራቷ ተገንጥሎ ሲወድቅ እንደ ተመለከተ ነገረኝ። ኮማንደሩ የሚነግረኝ አውሮፕላን ተኩሶ እንደጣለ ነው። ሁለት ሰዎችም ወደቀ የተባለውን ጅራት ሊያመጡ ወጥተዋል። በኋላም በእውነትም ሁለት ግዙፍ አገልጋዮች ያልፈነዳ ቦምብ ይዘው መጡ። በጥንቃቄ ወለል ላይ እንዲያስቀምጡት ነገርኳቸውና ፊታውራሪውን ጅራት የተባለ ነገር ምን እንደሆነ ነገርኩት። ለማሳመንም ጋዝ ያለበትን ቦታ ብሎን ፈታውና ተጠንቅቆ እንዲያሸተው ፈቀድኩለት። ከዚያም ቦምቡን ይዘው የመጡትን ሁለት ሰዎች ለሁለት ሰዓታት እንዲከታተላቸው ነገርኩት። በዚያን ጊዜ ውስጥ ምንም ካልሆኑ ከአደጋ ነፃ ናቸው ማለት ነው። ሁለት ሰዓት ሳይሞላ አንደኛው አገልጋይ በህመም እየተንቀጠቀጠ መጣ። በቀኝ በኩል ሰውነቱ ከጭንቅላቱ ጀምሮ አንገቱ፣ ትከሻው፣ በከፊል ክንዱና ጀርባው በእባጭ ተሞልተዋል። እባጩ ሲከፈትም ቢጫ ቀለም ያለው ፈሳሽ ይወጣ ነበር። አሁን
ለመጀመሪያ ጊዜ ሎላንቲን የተባለ መድኃኒት ለመጠቀም ለሞከር ነው። ከሎሚና ክሎራይድ ከተባለ ኬሚካል የተቀመመው የጀርመን መድኃኒት በብዙ መጠን ከአዲስ አበባ ነበር የተላከልኝ። በርግጥም መድኃኒቱ መስራት እንደሚችል ተረጋገጠ። ሰውየውም ከጥቂት ቀናት በኋላ አገገመ። በንጉሱ ትእዛዝ ቦምቡ በአዲስ የበሬ ቁርበት ተጠቅሎ ለመስክርነት ወይም ለመረጃ ወደ አዲስ አበባ ተላከ። በታህሳስ በመጨረሻዎቹ ቀናት ባንደኛው ላይ አንድ የጣሊያን እስረኛ ለህክምና ወደ ነይ ተላከ። መከመጫው በአዲስ ውሃ በቋጠሩ ባጮች ተሸፍኗል። ይህም የሆነው ከሰዓታት በፊት በመስታርድ ጋዝ ምክንያት ነው። የእስረኛ ከዚህ ቀደም የገለጽኩት በእንዳባጉና ውጊያ በዱላ ተመቶ ለአንድ ሙሉ ቀን ህሊናውን ስቶ የነበረው ነው። ከዚያ በኋላ የሆነው ነገር እሱ አገላለጽ እንደሚከተለው ነው። በታህሳስ 7 ወታደሩ ሲነቃ ብርቅ ያለ የከሰዓት በኋላ ፀሐይ ነበር። የነበረበት ሜዳ ባዶ ነበር። ትንሽ ግራ ተጋብቶ ዙሪያውን በሙሉ ተመለከተ። በኋላ ግን ምን እንደሆነ ባምሮ ብልጭ አለለት። ነገር ግን ለጊዜው ትኩረቱ ጥሙን የሚያረካበት ውሃ መፈለግ ነበር። እያዞረውና ደክሞት 7 ኪሎ ሜትር ከተጓዘ በኋላ ጠልቅ ሸለቆ ውስጥ ወደ ምዕራብ አቅጣጫ አንድ ትንሽ ወራጅ ውሃ ያለበት ቦታ ይደርሳል። ውሃ ከጠጣ በኋላ ዛፍ ስር ቁጭ ብሎ ሲያሰላስል የሆነውን ሁሉና ምን ያህል ጊዜ አእምሮውን ስቶ እንደነበር በእርግጠኛነት የማያውቅ ለመሆኑ ውሳኔ ላይ ይደርሳል። ጓደኞቹ ስላላነሱት ደግሞ ተሸንፈው የሸሹ ለመሆናቸው ምክንያት ሆኖለታል። ስለዚህ በእነዚህ ያልሰለጠኑ ሰዎች እጅ እንዳይወድቅ መጠንቀቅ አለበት። ሕይወቱ ከማለፉ በፊት ሰውነቱን ምን ለማድረግ እንደሚያልቡ ማንስ ያውቃል? ስለ ጨካኝ ስራቸው ብዙ ወሬ ሰምቷል። ለአስር ቀናት እንደሚሳደድ ቦታው በቁጥቋጦዎችና ጫካ መሃል እየተዘዋወረ ሰነበተ። ሕይወቱን ለመጠበቅም ሥራ ስር እና እንቁራሪት እየበላ ውሃ እየጠጣ ነበር። ቀስ ብሎ ግልጽ የሆነለት ነገር ቢኖር ውሎ አድሮ የዱር አራዊት ሰለባ እንደሚሆን ነው። ለክፉም ለደጉም በአካባቢው ወዳሉ ገበሬዎች ወደ አንዱ ለመሄድ ወሰነ። መጨለም ሲጀምር ቀረብ ወዳለው ወደ አንድ ቤት ሲሄድ በንዴት ከሚጮሁ ጥንድ ውሾች ጋር ይገጣጠማል። በዚህ ጊዜ ገበሬው ሁኔታውን ለማጣራት ይወጣል። ገበሬው በመገረም ሲመለከት ጊዜ ወሰደበት። በኋላ ግን ጣሊያናዊው የፈለገውና የሚጠይቀው ትንሽ ምግብ መሆኑን ከጣሊያኑ የሰውነት ምልክት ይረዳል። በቤት ውስጥ የነበረ የኢትዮጵያ ወታደር ደግሞ ሁኔታው ምን እንደሆነ ለማየት ይወጣል። ልክ ጣሊያናዊውን እንዳየው ለመማረክ ተንደርድሮ ሲሄድ ገበሬው ያሰበው እሱኑ ስለነበር ሁለቱ ጭቅጭቅ ይጀምራሉ። ጭቅጭቁ ጠንከር ማለት ሲጀምር እያንዳንዳቸው ጣሊያናዊውን ወደ ተለያየ አቅጣጫ መጎተት ጀመሩ። በመጨረሻ ገበሬው የያዘውን ለቆ ወደ ቤቱ ገባና የተቀባበለ ጠመንጃ ይዞ ወጣ። ሌላኛውም ነገሩ ገባውና ወደ ቤት ገብቶ የራሱን ጠመንጃ ለመያዝ ሲሞክር ትንሽ እርምጃ ሳይራመድ ተኩስ ተተኮሰ። ወታደሩ በሙሉ ሰውነቱ መሬት ላይ እንዳለ ወደቀ። በሚቀጥለው ቀን የጣሊያኑ ወታደር ወደ ሰፈር አለቃው ተወሰደ። አለቃውም ወደ ደጃዝማች አያሌው እንዲወስደው ነበር የታሰበው። ነገር ግን ሁልጊዜ እንደሚሆነው ሁሉ ዘገየ። ጣሊያናዊው ጭብጥ ያተር ንፍሮ እየበላ ለብዙ ቀናት መቆየት ነበረበት። በመጨረሻም የሰፈር አለቃውና ጣሊያናዊው መንገድ ሲጀምሩ ጣሊያኑ ለአጭር ጊዜ ከመንገድ ወጣ ብሎ መሄድ እንደሚፈልግ ተናገረ። ነገር ግን ኢትዮጵያዊው ስላልገባው ዝም ብለው መንገድ ሲቀጥሉ በገና ዋዜማ የጋዝ ቦምብ የተጣለበት ቦታ ይደርሳሉ። ይህንም ቦታ አሳጥሬ በአማርኛ መርዝ አለ የሚል ምልክት በትልቁ አጽፌ ተክየበት ነበር። አደጋ መኖሩን ሳይጠራጠር ጣሊያናዊው አጥር ውስጥ ገብቶ ለመጸዳዳት ተንቆራጠጠ። ከሁለት ሰዓታት በኋላ ደጃዝማች አያሌው ፊት ሲቀርብ ኢትዮጵያውያኑ እስኪገርማቸው ድረስ ይዘልና ይጮህ ነበር። ምዕራፍ 15 የካምፕ ኑሮ። ጥር 7 ቀን ድሬሰሮችና የቆሰሉትን ሰዎች ጨምሮ ደጃዝማች አያሌው ወደ ሰጡን ዋሻዎች ቦታ ቀየርን። ዋሻዎችም ከሳቸው ዋሻ አጠገብ ነበሩ። ጥሩ ቦታ ነው የተመረጠው። ብዙ ዛፎች ባሉበት ትልቅ ሜዳ መሃል በጎንና በጎኑ ቀጥ ያለ ገደል ያለበት ሸለቆ የሚጀምርበት ቦታ ነው። መውጫው ወደ ሸለቆው አቅጣጫ የሆኑ 18 ዋሻዎች በተርታ ይገኙበታል። የዋሻዎቹ ጣራ ከእሳተ ገሞራ የወጣ ፍም በሶስት እስከ አራት ሜትር ውፍረት ደርቆ የተጋገረበት ነው። የአብዛኛዎቹ ዋሻዎች መግቢያዎች በትላልቅ ዛፎች የተሸፈኑ ናቸው። ስለዚህ ከላይ ከአየር ላይ መታየት አይችሉም። ከማንኛውም የአየር ጥቃት መከለል እንችላለን። ቦምቦቹ ወደ ሜዳው ላይ አለዚያም ሸለቆ ውስጥ ነው የሚወድቁት። በሁለቱም ቦታ ቢወድቁ እኛ ላይ ጉዳት አያደርሱም። ከዋሻዎቹ ትልቅ ስፋት ያለው ለደጃች አያሌው ምግብ አዳራሽና እንግዳ መቀበያ ሆኗል። ስፋቱም 32 ሜትር ርዝመት፣ የጎን ስፋት 8 ሜትርና ከፍታው ደግሞ 6 ሜትር ነበር። ከዚህ ቀጥሎ ስፋት ያለው ደግሞ ሆስፒታሉ ነው። ያም 30 በሽተኞች የሚያስተኛ ሆኖ ለክሊኒክ ስራ ቦታ ነበረው። እነዚህ ዋሻዎች በአንድ በኩል ግድግዳ ስላልነበራቸው የግማሽ ሜትር ከፍታ ያለው ግንብ በድንጋይ ተሰርቶ ላዩ ላይ አሸዋ የተሞላበት ከረጢት እንዲደረደርበት ተደረገ። የኔ መኖሪያ የነበረው ላልጋ መኝታ የሚሆን የተፈጥሮ ኪስ ቢጤ ነበረው። ክፍሉንም በዕቃ መያዣ ሳጥኖች ከተሰራ ሶፋ፣ ዕቃ መደርደሪያና ጠረጴዛ በማስገባት አደራጀሁት። 26 ካሬ ሜትር ስፋት ያለው ደጃች አያሌው የሰጡኝ የፋርስ ስጋጃ ወለሉን በአብዛኛው ሸፍኖታል። በየቀኑ ጠዋት የኔ ሰራተኛ አዲስ አበቦች እየቀጠፈ በጠርሙስ አድርጎ ጠረጴዛው ላይ ያስቀምጣል። ይህን ደግሞ ራሱ አስቦ ነበር የሚያደርገውና አስተጓጉሎም አያውቅም። በዚህ ቦታ ለሁለት ወራት ያሳለፍኩት ጊዜ በጣም ደስተኛ የነበርኩበትና በጦርነቱ ጊዜ የሚበቃ ረፍት ያገኘሁበት ነው። የነበረው ስራም አጣዳፊ ወይም አደገኛ አልነበረም። በየቀኑ ከጧቱ 4 ሰዓት ላይ አዲስ በቦምብ የቆሰሉ ሰዎች ይመጣሉ። ይህ ግን የስራዬ አንዱ ክፍል ነበር። ከደጃች አያሌው ጋር ጠንከር ያለ ወዳጅነት ነው የነበረኝ። ደጃዝማቹ ለኔ የጎደለብኝ እንጂ የተሟላልኝ እንዳልሆነ አድርገው ነው የሚያስቡት። ከዋሻዬ ጋር በጣም ተላመድኩ። ጥሩ ምግብ ይመጣልን ነበር። ጤንነቴም እንደዚያን ጊዜ ተስማምቶት አያውቅም። ለብዙ ዓመታት ያሰቃየኝ የነበረው ወባ ለቆኛል። አንድ የሚያሳስበኝ ነገር ቢኖር ከቤተሰቦቼ ምንም አይነት ወሬ አለመስማቴ ነው። በሐሳቤ የሚመጣው የባለቤቴና ልጆቼ፣ የወላጆቼና ቤተሰቦቼ ናፍቆት ነው። ነገር ግን منم የሚደረግ ነገር አልነበረም። አውቄ የገባውበት ነገር ስለሆነ መቻል ነበረብኝ። በዚህ ጊዜ የነበረው በጠቅላላው ጦር ውስጥ የሚታየው ወደር የሌለው ግድየለሽነት ደግሞ እኔንም ይነካኛል። ከውጭ የምንሰማው ትንሽም ወሬ ቢሆን ጥሩ ነበር። ተስፋ የተጣለው ጣሊያኖቹ ላይ የተጣለው ማዕቀብ ስራው እንደሚሰራና ጣሊያኖችም መሳሳታቸውን አይተው ሰላም እንደሚፈጥሩ ነበር። ከአዲስ አበባ የሚላከው የውሸት ዘገባ መቀሌ በጦር ሚኒስትሩ እጅ ተመልሶ መያዙ ያለምንም ጥርጥር የተቃረበ ነገር ይመስላል። ጊዜው ረጅም ሆኖ አልታየኝም። ምክንያቱም የነበረኝን ትርፍ ጊዜ የምጠቀምበት ሌላ ሥራ አግኝቻለሁ። ባንክ ሠራተኛ ሆኛለሁ። ብዛት ያለው የወረቀት ገንዘብ ነበር። አብዛኛው የጣሊያን ሊሬ ነበር። ዋጋውም በቀን 2-3 ጊዜ ወደ ላይ ወደ ታች ይወርድ ነበር። ያም በየቀኑ በሚወራው ጣሊያኖች ላይ በተጣለው የኢኮኖሚ ማዕቀብ የተነሳ ነው። አዲስ ሰላይ መጥቶ በቅርቡ ሰላም ሊፈጠር ነው የሚል ከሆነ የሊረው ዋጋ ወደ ላይ ይወጣል። የሚገርመው ነገር የጣሊያኖች ሊሬ የ1000 ብር ኖት ባንድ ጊዜ ይሸጥም ይገዛም ነበር። በመጀመሪያ 1000 ሊሬው 3 ማርትሬዛ ብር ነበር የሚያወጣው። በኋላ ግን ወደ 25 ከዛም ወደ 30 ከፍ እያለ መጣ። ብዙ ጊዜም ወደ አክሱም ለራሳቸው የሚበቃ ትርፍ በሚወስዱ በሰላዮችና በነጋዴዎች በኩል ተልኮ ወደ ማርትሬዛ ይቀየር ነበር። ሰዎቹ ከወረቀቱ ይልቅ የሚያቃጭለውን ማርትሬዛ ነው የሚፈልጉት። እያደገ የመጣው የሊሬ ዋጋ በእኔ አስተሳሰብ እየተባባሰ ከመሄደው ከኢትዮጵያ ውድቀት ጋር የተያያዘ ነበር። ለኢትዮጵያውያን በገንዘብ የመጣ ነገር የራሳቸውን ዘመዶች አለማመን የተለመደ ነገር ነው። ከነሱ ይልቅ ነጭ ሰው ላይ ሙሉ እምነት ነበራቸው። ሌላ ሰው ገንዘባቸውን እንዳይሰርቅባቸው ሲፈሩ እኔን አደራ ጠባቂ ያደረጉኝ። ቁልፍ ያለው ሳጥን እንደ ካዝና ሆነ። በአብዛኛው ጊዜ እስከ 100 ወይም 150 ሺህ ሊሬ ድረስ ይይዝ ነበር። ሳጥኑ በየጊዜው ይቆለፋል፣ ይከፈታል። ምክንያቱም ሁሉም ሰው ገንዘቡን ከመቅበር ይልቅ መነገድና ማትረፍ ይፈልግ ነበር። ከሁሉም አደገኛው ነጋዴ የኔው ሰራተኛ ነበር። የብዙ ወራት ደሞዙን አስቀድሞ ወስዶ ግን ወዲያውኑ ጨርሶታል። አንድ ቀን የአስር ብር ብድር ይጠይቅና ይወስዳል። በዚህ በተሰጠው ብር ይነግድበትና ከአንድ ወር ተኩል በኋላ የኮራ የ400 ብር ባለቤት ይሆናል። ይህ ንግድ ሥራ ረድቶታል። የንግድ ዕውቀቱ ወይም ችሎታው አሌ የማይባል ነገር ነው። ለጦሩ ታማኝ የባንክ ሠራተኛ ሆኜ መሥራቱን በደስታ የማደርገው ነገር ነበር። አንዳንድ ጊዜ ግን ከማያቆመው የብርና ሊሬ ውይይት ውጭ በሌላ ነገር አእምሮዬን በወጥረው እመኝ ነበር። መጽሐፍ ቅዱሴን ይዣለሁ፣ ግን የነበረኝ አንድ መጽሐፍ እሱ ብቻ ነበር። አንድ ቀን ማታ ምን እንደሆነ ያላወቅኩት ነገር ይሰማኝ ጀመር። ከውጭ የሚያምር የጨረቃ ብርሃን ስለነበር እንደ ሁል ጊዜም እንቅልፍ ነሳኝ። ከነ ልብሴ አልጋይ ላይ ተጋደምኩ። ስለ ሁሉም ነገር አሰብኩ። ይቀረኝም ነገር አልነበረም። ከተወሰነ ጊዜ በኋላ ጭንቅላቴ ውስጥ የሚመላለስ ዜማ መኖሩን አወቅኩ። ከሎሊንግሪ የግራል ታሪክ ነበር። የስዊድን አገር ዜማ ነው። አሁን ምን እንደሆነ ስላወቅኩ እንደገናም የምወደው ሙዚቃ ስለሆነ ተነሳውና ግራማፎኑን ማጫወት ጀመርኩ። ነገር ግን ከጥቂት ጊዜ በኋላ የዚህ አይነት ሙዚቃ አበቃኝ። በንዴትም ሶስቱን የሙዚቃ ሬከርዶች ግርግዳው ላይ ወረወርኳቸው። የኔ ሰራተኛ በድምፁ ነክቶ እንደ ጥያቄ ምልክት ተጣሞ ቆሟል። ጌታው በድንገተኛ እብደት ተለክፎ ይሆን ብሎ ያሰበ ይመስላል። ሀብቱ በገና ደርዳሪውን ጥራውና ይጫወትልኝ። በአምስት ደቂቃ ውስጥ በገና ደርዳሪው ከባለ 10 ክር በገናው ጋር ከተፍ አለ። ብዙ ነጮች አፍንጫቸውን ነፍተው ከአፍሪካ ተወላጆች ደስ የሚል ሙዚቃ ደግሞ አለ ወይ ብለው ያስባሉ። እንግዲህ ሙዚቃ የመንፈስና የህይወት መግለጫ ከሆነና እያንዳንዱ ሰው ደግሞ ከየትም አገር ይኖር ጥሩና ደስ የሚል ነገር በመንፈሱ ሊኖረው እንደሚችል አንድ ሰው ከተቀበለ ከሙዚቃ ላይ የኢትዮጵያን ሙዚቃ ጀምሮ የውበት ብልጭታ ሊኖር እንደሚችል መጠበቅ አለበት። የኢትዮጵያውያን በገና ደስ የሚል ነው። በተለይ አንድ ሰው ለስለስ ካለና ደስ ከሚለው ሙዚቃው ጋር አብሮ የሚሄድ ትክክለኛ የውስጥ ስሜት የሚኖረው ከሆነ። ከዚያ ሁሉ በፊት ግን አንድ ሰው ከሙዚቃው ጋር አብረው የሚወርዱትን ቃላቶች መረዳት መቻል አለበት። ይህም የሚሰማው ሙዚቃና የሚደረደረው ግጥም ያልተሰማው ወይም የሚጋጩ እንዳይመስል ነው። ኢትዮጵያውያን ሌሎች የራሳቸውን የሙዚቃ መሳሪያዎች ሲሰሙ ረፍተቢስ ወይም ቁንጥንጥ ናቸው። ነገር ግን በገና ሲሰሙ ትልቁም ሆነ ትንሹ በፈሪሃ ነው የሚያዳምጡት። አልፎ አልፎም በጉንጮቻቸው ላይ እንባ ይኮላል። በገና የሚደረደረው አልፎ አልፎ ያውም በማታ ነው። የሚጫወቱት ሰዎች ደግሞ ባለሙያተኞች ብቻ ናቸው። ያን ቀን ማታ ወዳጅ አስፋው እንደዚህ አርጎ ተጫውቶም አያውቅ፣ ወይስ እኔ ብቻ ነኝ እንደዛ ያሰብኩት? መጀመሪያ ከዳዊት መዝሙሮች አንዱን ተጫወተ። ቀጥሎም ስለ ፈጣሪ ማህሪነትና ጠባቂነት፣ ስላለፉ ጀግንነት ስራዎች፣ አንዳንድ ጊዜ በዘመናቸው የተሳካላቸውን የጀግኖች ታሪክ ከመጽሐፍ ቅዱስ በመጥቀስ ሌሎች ተስፋ አስቆራጭና መድረሻ በሌለው ሁኔታ ትግላቸውን የቀጠሉትን በማውሳት ተጫወተ። አስፋው ሁሉም ነገር ኃላፊ መሆኑን በማስታወስ ዜማውን ጨረሰ። በአባዳኘው ጊዜ አባቶቻችን ያላዩት ነገር ሆነ። ውሃ ወደ ዳገት ወጣ፣ ሽቦች ተናገሩ፣ ባቡርም ተነዳ። ምኒልክ ፈጣሪን መሰለ ወይ ብሎ ልቤ ዋለለ። ያም ሆኖ ምኒልክ ካለፉት ጋር አለፈ። ሁሉም ነገር ጊዜያዊና ኃላፊ ነውና። አንድ ቀን አንድ ከፍተኛ ባለስልጣን ከአዲስ አበባ መጣ። የተላከውም በንጉሱ ትዕዛዝ በጦር ሚኒስትሩ በኩል ነው። ሰውየው እንደሚለው በእንዳባጉና በተገኘው ድል አያሌውን እንኳን ደስ ያለህ ለማለት ነው የመጣው። በኋላ ሲጣራ ግን የመጣበት ጉዳይ የተወራው የድል ወሬ እውነት መሆኑን ለማጣራት ኃላፊነት ወስዶ ነው። ጠላት በታህሳስ 6 የተገኘውን የኢትዮጵያውያን ድል ክዷል። ስለዚህ በአዲስ አበባና በሌሎች ግንባሮች ደጃች አያሌው የላኩት የድል መልእክት ጥርጣሬ ውስጥ ወድቋል። ሳምንቱን ሙሉ ባለስልጣኑ የጦር ሜዳ ውጊያውን ሲያስስ ሰነበተ። ሜዳ ላይ ያልተነሱት አስከሬኖችን እየቆጠረ መዘገበ። ታንኮችንና ሞተራቸውንም መዘገበ። ከዚህ በተጨማሪ 2 ጆንያ ሙሉ ኮፍያዎች፣ ኮከቦች፣ ትከሻ ላይ የሚደረጉና ሌሎችም የወታደር ምልክቶች ከሞቱ ጣሊያን መኮንኖች ሰበሰበ። ይህ ባለስልጣን በሌሎች ግንባሮች ሁሉም ነገር በጥሩ ሁኔታ እየተካሄደ ነው በማለት እኛን ለማረጋጋት ሞከረ። እንደሱ አባባል ራስ ካሳ ጣሊያኖች ላይ ከፍተኛ ጉዳት አድርሰው አቢያዲንና ተምቤንን ለመያዝ እያመሩ ነው። ራስ ሙሊጌታም ቢሆን መቀሌን ለማጥቃትና መልሶ ለመያዝ አመቺ ሁኔታ እየተጠበቁ ነው። ወታደሮች ብዙ ያየር ጥቃቶች ደርሶባቸዋል። ቢሆንም ወንያቸው በጥሩ ሁኔታ ነው ያለው። የወታደሩ ስንቅም እያለቀ ነው። አንዳንድ ቦታ ገበሬዎች በራባቸውና ስነስራት በጎደላቸው ወታደሮች እየተመዘበሩ ነው። የጦር ሚኒስትሩ ራስ ሙልጌታና ራስ ካሳ ግን በጥሩ ሁኔታ ነው የነበሩት። የሚበቃ ምግብ ነበራቸው። የሚኖሩበት ጥሩ መጠለያ ዋሻ፣ ግርግዳው በከፈይ መጋረጃ ተሸፍኗል። በየቀኑም ሻምፓኝ ይጠጡ ነበር። በእኛ ግንባር ምስጋና ለደጃች አያሌው አርቆ ማሰብና ድርጅት ይሁንና ጦሩ ያስፈልጋጊ ነገሮች እጥረት አላጋጠመውም። ለአምስት ዓመታት እህል እየሰበሰቡ ተከዜ ወንዝ ጥግ ድረስ ከዝነዋል። ጦርነቱ እንደሚመጣም እርግጠኛ ነበሩ። የእሳቸው ጦር ከነዚህ የእህል ካዝናዎች በየሶስት ቀናት ሌላ ዙር ስንቅ ይታደለዋል። የኛ ካምፕ ባለበት አካባቢ ያሉ ገበሬዎች ምንም አይነት ረብሻ እንደማይደርስባቸው ደጃዝማቹ ቃል ገብተውላቸዋል። አንድ ጊዜ ብቻ ሁለት ወታደሮች በጉልበት የገበሬ ቤት ውስጥ ገብተው የገበሬውን የቤት ዕቃ ወስደዋል። እነሱም ለፍርድ ቀርበው የሞት ፍርድ ተፈረደባቸው። ቄሱ ጣልቃ ገብተው የሞት ፍርዱ ወደ ግርፋት እንዲቀየር ተማጽነው አስቀይረውላቸዋል። አመሻሽ ላይ አጥፊዎቹ እንዲቀርቡ ተደረገ። እጃቸውም ታስሮ ነበር። የሰረቁት ዕቃም አንገታቸው ላይ እንዲንጠለጠል ተደረገ። ከዛም ከካምፕ ወደ ካምፕ እየዞሩ እንዲወሰዱ ተደረገ። አብሯቸው የሚሄደው ቀጪው ደግሞ በያጋጣሚው ባለ በሌለ ኃይሉ ባለንጋ ይለመጥጣቸው ነበር። በእያንዳንዱ ግርፋት ደግሞ ሰርቅ ያለው እኔን ያየህ ተቀጣ እያሉ መጮህ ነበረባቸው። ደጃዝማች አስቀድመው የቄሱን ሽምግልና ገለል ለማድረግ ወስነዋል። ስለዚህ በቅጣቱ ላይ እያሉ በጎን መላእክተኛ ልከው ቀጪውን የሌቦቹን ሕይወታቸውን እንዳያስተርፍ መክረውታል። ከአራት መቶ ግርፋት በኋላ አእምሯቸውን ሳቱ። አንደኛው ከጥቂት ደቂቃዎች በኋላ ሞተና ተወሰደ። ሌላኛው ሰው ግን የት እንደደረሰ አላወቅንም። ገበሬዎቹም በጣም ተደሰቱ። ደጃዝማች አያሌውን አሞገሱ። በእሳቸው ወታደሮች እንደማይመዘበሩ እርግጠኛ ነበሩ። ነገር ግን ደስታቸው ለአጭር ጊዜ ነበር። የራስ እምሩ ሰራዊት ይዞት የመጣውን ስንቅ ጨርሷል። ደጃች አያሌው ደግሞ ከተከዜ ማዶ ካከማቹት እህል እንዲወስዱ ቢጋብዟቸውም ተከዜ ማዶ ሄደው እህል ለመውሰድ ሰንፈው ነበር። በዛ ፋንታ ከጉጃም የመጣው የራስ እምሩ ጦር የአካባቢውን ገበሬ ቤት መውረርና መመዝበር ጀመረ። ብዙ ጊዜ በገበሬውና በሰራዊቱ መሃል ውጊያ ተደርጎ ብዙ ሰዎች አለቁ። ገበሬዎቹ ግንባር ፈጥረው ንብረታቸውን ከንዳባጉና በወሰዷቸው ጠመንጃዎችና ቀላል የአውቶማቲክ መሳሪያዎች ለመከላከል ወስነዋል። 30 የሚሆኑ የራስ እምሩ ወታደሮች ከሞቱ በኋላ ገበሬዎቹ ሰላም አገኙ። ነገር ግን አንድ ሰው በዚህ በታየው ጉድለት ምክንያት የጎጃም ሰዎች ላይ መፍረድም የለበትም። ከረጅም ጊዜ መቦዘን በኋላ ለጦርነት በነበራቸው ጉጉት ምክንያት ጦርነት ለመጫር ሰበብ ነበር የሚፈልጉት። አንድ የራስ እምሩ ፊት አውራሪ ከ3000 ሰዎች ጋር ሆኖ እስከ አክሱም ድረስ ቢጓዝም ተቃዋሚ ወይም ጠላት አላጋጠመውም። ጣሊያኖቹ ለሶስት ቀናት ሙሉ ባደረጉት ጆሮ በሚያደነቁር የመድፍ ድብደባ ስለረኩ ከአክሱም ወጣ አላሉም። ስለ ራስ እምሩ የጦር ሚኒስትርና ተወካያቸው ስለነበረው የ22 ዓመት ወጣት ዮሐንስ ሳልናገር ማለፍ አልችልም። ወጣቱ በአንድ እንግሊዛዊ በባሪያ ንግድ አለበት ተብሎ ተከሶ ለሶስት አመት አዲስ አበባ ከተሰረ በኋላ ሲፈታ የራስ እምሩን ጦር የተቀላቀለ ነው። ሁለት ጊዜ ከደጃች አያሌው ጋራ ስለ ጦርነቱ እግድ ለመወያየት ተልኮ ቢመጣም በመጣ ቁጥር ደጃዝማች አያሌው ስለ ኢትዮጵያ በጣም ወሳኝ ጉዳዮች ልምድ ከሌለው ወሮ በላ ወጣት ጋር መወያየት ደስተኛ ስላልነበሩ ፊትነስ ተውት ከካምፑ ይባረር ነበር። በየካቲት ወር መጀመሪያ ላይ ዮሐንስ በድሮ በኤርትራ ድንበር ከመረብ ወንዝ አጠገብ ራማ በተባለ ቦታ ስለሰፈሩ የጣሊያን መንገድ ሰሪዎች ቡድን ወሬ ይሰማል። ጣሊያኖቹ ራማ ከጦርነቱ ቦታ 50 ኪሎ ሜትር ርቀት ወደ ኋላ ስለሆነ የሚያሰጋ ነገር የለም ብለው ይጠብቋቸው የነበሩትን 1000 ወታደሮች ወደ ሌላ ቦታ ወስደዋቸዋል። አንድ ቀን ከሰዓት በኋላ ዮሐንስ 300 ስርዓት አልባ የሆኑ ወታደሮች ይዞ ራማ ላይ ጥቃት ለማድረስ መንገድ ይጀምራል። ዙሪያ ጠመዝ መንገድ ስለወሰደ ርቀቱ ወደ 70 ኪሎ ሜትር ተራዝሞ ከሌሊቱ 10 ሰዓት ሲሆን ከቦታው ይደርሳል። 500 የሚሆኑ ሰራተኞች ጠባቂ ሳያቆሙ ካምፕ ውስጥ ተኝተው ነበር። የሚጮሁት ኢትዮጵያውያን በየድንኳኑ እየገቡ በጥይት የደረሱበትንም በጎራዴ ይቆርጣሉ። አብዛኛዎቹ ለመነሳት ጊዜ ሳይኖራቸው የተኙበት ላይ ነው የተገደሉት። ኢንጂነሩ ብቻ ነበር የታጠቀው። እሱም ሚስቱንና ልጆቹን ለመከላከል አጥብቆ ያንበሳ ያህል ተዋጋ። ሶስት ጥይት ሲቀረው ምንም ተስፋ ያለው ነገር አለመሆኑን ሲያውቅ መጀመሪያ ልጁን ከዚያ ሚስቱን ተኩሶ ከገደለ በኋላ በሶስተኛው ጥይት ራሱን ገደለ። ያገሩ ተወላጅ የሆነችው ሰራተኛው ደግሞ አልቀረላትም በጎራዴ ተገደለች። 80 የጣሊያን ሰራተኞች ተገለዋል። የቀሩት ከተማረኩት 4 በስተቀር በሙሉ በየጫካው ሸሽተው አምልጠዋል። አጥቂዎቹ ጉዳት ሳይደርስባቸው ከውጊያው አልተመለሱም። ዲማሚት ያለበት ሳጥን ፈንድቶ ብዙ ሰዎች ሞተዋል። በኋላ ደግሞ ካምፑ ሲዘረፍ እርስ በርስ እየተጣሉ ተታኩሰዋል። የቀሩት 95 የሚሆኑት የተረፉት ወታደሮች የሞቱትን ወንዶች እየሰለቡ ሁለቱን የተገደሉ ሴቶች ጡቶች ቆርጠዋል። የራስ እምሩ የጦር ሚኒስትር ዮሐንስ በዚህ አሰቃቂ የሚያሳፍር ድርጊት ያገኘው ነገር አልነበረም። ሁሉም በተፈጸመው ድርጊት ደስተኛ አልነበረም። በተጨማሪም በእኛ ወገን በኩል በዚያን ጊዜ የተፈጸመው መስለብ ለመጀመሪያም ለመጨረሻም ጊዜ እንዲሆን ሆነ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.